Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። አስተናጋጅ ሰለሞን ክፍሌ ሆናለሁ። ጽዮን ግርማ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ።
እንደምናመሻችሁ። የዛሬ ማክሰኞ ሐምሌ 15 2007 ዓ.ም ዜና የማሰማው አዲሱ አበበ ነኝ። የዛሬ ረቡዕ ይቅርታ አድማጮች። የኬንያና የሶማሊያ ወታደሮች ጌዲዮ ክልል ውስጥ ወደምትገኘውና የአልሻባብ ዋና ይዞታ ወደሆነችው ባርዲሄር ከተማ መግባታቸውን ነዋሪዎችና ባለሥልጣናት አስታውቀዋል። የኬንያን ወታደሮች አጅበው የሄዱት የሶማሊያ ኃይሎች ዋና አዛዥ ጄኔራል አባስ ኢብራሂም ጉሬ ለቪኦኤ ሶማልኛ ክፍል በሰጡት ቃል የሶማሊያ ወታደሮች ወደ ተጠቀሰችው ከተማ የገቡት ዛሬ ረቡዕ ማምሻው ላይ መሆኑን ገልጠዋል። በወቅቱ የደረሰ ግጭት ወይም ጉዳት አለመኖሩም ተመልክቷል። ጄኔራል ጉሬ ሲናገሩም ከተማይቱን ሙሉ በሙሉ ለመቆጣጠር እስከ ነገ ጠዋት ድረስ ጊዜ ይወስዳል ብለዋል። አንዳንድ የአልሻባብ እርዝራዦች አሁንም በከተማይቱ ውስጥ ሊኖሩ እንደሚችሉ ግን ጄኔራሉ አልሸሸጉም። የኬንያና የሶማሊያ ወታደሮች የከተማዋን መንገዶች እየተቆጣጠሩ ባሉበት ሰዓት ከከተማዋ የሚወጡት የአልሻባብ ተዋጊዎች ደግሞ ወደ ማዕከላዊ ጁባ ክልል መሸሻቸው ታውቋል። አልሻባብ ከተማዋን መጀመሪያ ላይ የተቆጣጠረው እንደ አውሮፓ አቆጣጠር በ2007 ነበር። በኢትዮጵያ ወታደሮች የተወሰደ ሁለተኛ የማጥቃት እርምጃ እስከ ባርዴር ዳርቻ መድረሱም ተገልጧል። የደቡብ ሱዳን መንግስት ኃይሎችና ተባባሪ ተዋጊዎቻቸው ዩኒቲ ክፍለ ግዛት ውስጥ ባካሄዱት ወታደራዊ አሰሳ የጦር ወንጀል በመፈጸማቸው አንድ ዓለም አቀፍ የሰብአዊ መብት ተሟጋች ቡድን ከሰሰ። ሂዩማን ራይትስ ዎች ዛሬ ረቡዕ ይፋ ባደረገው መግለጫ ላይ ባቀረበው ክስ ወታደሮቹ በሲቪሎች ላይ ግድያ፣ ወከባ፣ አስገድዶ መድፈርና የንብረት ማውደም መፈጸማቸውን አመልክቷል። እንደ አውሮፓ አቆጣጠር ካለፈው ሚያዝያ እስከ ሰኔ 2015 ድረስ በሲቪሎች ላይ የተፈጸሙ የተባሉ ጥቃቶች በሰብአዊ ፍጡር ላይ የተፈጸሙ ወንጀሎች መሆናቸውን የሰብአዊ መብት ተሟጋች ቡድኑ አመልክቷል። ሂዩማን ራይትስ ዎች በዛሬ መግለጫው ባለፈው ግንቦትና ሰኔ ወር ብቻ ከጥቃት ያመለጡ 170 ሰዎችን ማነጋገሩንና ከ125 የሚበልጡቱ በጥቃቱ ምክንያት ከመንደሮቻቸው የተፈናቀሉ መሆናቸውን ገልጧል። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ዩኒቲ ግዛት ውስጥ ጥቃት በፈጸሙና በሰብአዊ መብት ጥሰት ያደረሱትን እንዲከታተል ጠንካራ ማዕቀብ እንዲጥልባቸውም ሂዩማን ራይትስ ዎች ጥሪ አቅርቧል። ለሰብአዊ መብት መከበር የቆመው ሂዩማን ራይትስ ዎች አክሎም የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በቀጣዩ ሳምንት የአፍሪካ ህብረትን ሲጎበኙ የጦር መሳሪያ ማዕቀብን እንደሚያጠናክሩ በኦፊሴል ቃል ይገቡ ዘንድ አሳስቧል። አማጺውን የቦኮ ሐራም ቡድን የሚወጋ ክልላዊ ግብረ ኃይል እንደሚቋቋምና ስራውንም በቀጣይ ወር መጨረሻ ላይ እንደሚጀምር የናይጄሪያው ፕሬዚዳንት ሙሐማዱ ቡሃሪ አስታወቁ። ሚስተር ቡሃሪ ትናንት ማክሰኞ ከቪኦኤ ጋር ባካሄዱት ቃለ ምልልስ ይህ በናይጄሪያ የሚመራው ግብረ ኃይል ከተለያዩ የአገሪቱ ክፍሎች የተውጣጡ ወታደሮችን በኦፕሬሽኑ ያሳትፋል ብለዋል። ካሜሮንም ለግብረ ኃይሉ የወታደር አስተዋጽኦ እንደምታደርግ ተገልጧል። የናይጄሪያው ፕሬዚዳንት በትናንት ዕለት ከዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ፣ ቀደም ሲል ሰኞ ደግሞ ከፕሬዚዳንት ባራክ ኦባማ ጋር መነጋገራቸው ታውቋል። በፕሬዚዳንት ወይም በዋይት ሀውስ በተደረገው ንግግር ግን በተለይም በቦኮ ሐራም ላይ ስለሚወሰደው እርምጃ እና ሌሎች ጉዳዮችን ማከለው መነጋገራቸው ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ በኢጋድ ጥላ ስር በአዲስ መልክ የተዋቀረው የደቡብ ሱዳን አደራዳሪ ቡድን ኢጋድ ፕላስ የመጀመሪያ ስብሰባውን በአዲስ አበባ አካሂዷል። ቡድኑ ስብሰባው አደራዳሪዎቹ ባዘጋጁት ረቂቅ የስምምነት ሰነድ ላይ ተነጋግሯል። የደቡብ ሱዳን ፕሬዚደንት ሳልቫኪር ማያርዲት በዚያ የተቋቋመውን የሽግግር መንግሥት እንደሚመሩ፣ ተቀናቃኛቸው ሪያክ ማሻር ደግሞ ተቀዳሚ ምክትል ፕሬዝዳንት እንደሚሆኑ ሰነዱ ያመለክታል። እስክንድር ፍሬው ዜናውን አድርሶናል።
ኢጋድ ሲደመር ወይም ኢጋድ ፕላስ የተሰኘው አዲሱ ያደራዳሪ ቡድን ተጨማሪ ሀገሮችንና ተቋማትን የሚያቀፍ ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ድርድሩን በበላይነት ይመራል። ተጨማሪዎቹ ሀገሮችና ተቋማትም ያደራዳሪ ቡድኑ አባላት በመሆን እየተሳተፉ ይገኛሉ። አምስት የአፍሪካ አካባቢዎችን የወከሉት አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካ፣ ቻድና ሩዋንዳ ትሮይካ የሚባሉት አሜሪካ፣ ብሪታንያና ኖርዌይ እንደዚሁም ቻይና በቡድኑ የተካተቱት ሀገሮች ናቸው። የተባበሩት መንግስታት፣ የአፍሪካ ህብረትና የአውሮፓ ህብረትም ተካተዋል። ዛሬ በአዲስ አበባ የተጀመረውም እነዚህ ሁሉ የተሳተፉበት ያደራዳሪ ቡድኑ የመጀመሪያ ስብሰባ ነው። በስብሰባው መክፈቻ ላይ የተናገሩት የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን በሂደቱ የሚሳተፉትን ሁሉ አመስግነዋል።
The format is not that important. But whatever role we play, we need to reinforce this peace process.
ዋነኛው ነገር ድርድሩና ያደራዳሪ ቡድን የተዋቀረበት ሁኔታ አይደለም። ነገር ግን ምንም አይነት ሚና እንጫወት ይህንን የሰላም ጥረት ማጠናከር አለብን። ለሙሉ ድጋፋችሁም እናመሰግናለን።
ዛሬ ገለጻ የተደረገበት ሰነድ የደቡብ ሱዳን ብሔራዊ አንድነት የሽግግር መንግስት እንዴት እንደሚመሰረት፣ የስልጣን ክፍፍሉም እንዴት እንደሚካሄድ ይዘረዝራል። የአሁኑ ፕሬዝዳንት ሳልቫኪር ማያርዲት የሽግግር መንግስቱን ይመራሉ። ተቀናቃኛቸው ዶክተር ሪያክ ማቻር ደግሞ ተቀዳሚ ምክትል ፕሬዝዳንት ይሆናሉ። ለ30 ወራት ከሚቆየው የሽግግር መንግስት በ18ቱ ሁለቱም ወገኖች የየራሳቸውን ጦር ይመራሉ። ከ18 ወራት በኋላ ግን የሁለቱ ጦር ይዋሃዳል። በፕሬዝዳንት ሳልቫኪር ማያርዲትም ይመራል። ስብሰባው በነገው ዕለትም እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሰሞኑን ወደ አዲስ አበባ የሚመጡት የአሜሪካው ፕሬዝደንት ባራክ ኦባማ ተቃዋሚዎችን የማነጋገር ፕሮግራም እንደሌላቸው ግልጽ እየሆነ መጥቷል ሲሉ ጥያቄ ያቀረቡ ፓርቲዎች መሪዎች ተናግረዋል። ፕሬዝደንቱ ወደ ኢትዮጵያ ከመጡ አይቀር እኛንም ያነጋግሩን በሚል ያቀረቡት ጥያቄም ይፋ ምላሽ እንዳላገኘ እነዚሁ የተቃዋሚ ፓርቲ መሪዎች አስረድተዋል። እስክንድር ፍሬው ተከታዩ ልኳል።
ለጉብኝት ወደ አዲስ አበባ የሚመጡት የአሜሪካው ፕሬዝዳንት ባራክ ኦባማ እኛንም ያነጋግሩን ሲሉ ይፋ ጥያቄ ያቀረቡ ተቃዋሚ ፓርቲዎች ይገኛሉ። የመላው ኢትዮጵያ አንድነት ድርጅት መኢአድ ከነዚህ ፓርቲዎች አንዱ ነው። ከኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓና ከኢትዮጵያ ራዕይ ፓርቲ ኢራፓ ጋር በመሆን ይፋ ደብዳቤ በአዲስ አበባ ለሚገኘው ኤምባሲ አስገብቷል። የመኢአድ ፕሬዝዳንት አቶ አበባው መሐሪ ለቪኦኤ እንዳብራሩት ግን ጥያቄያቸው ምላሽ አላገኘም።
አምባሳደሯን ድል አግኝተን አነጋግረን ነበረ።
መግለጫውን ከሰጣችሁ በኋላ ነው?
ከሰጠን በኋላ ለነሱ ከጻፍን በኋላ አግኝተን ነበር፣ አነጋግረናቸዋል። እሳቸው ምንድን ነው ያሉን? ይሄ የፕሬዝዳንት
ግን እንዴት ነው ያነጋገራችኋቸው? በምን አጋጣሚ ቀጠሮ ተይዞላችሁ ኤምባሲ ሄዳችሁ ነው? ማንና ማን ሆናችሁ ነው ያነጋገራችሁ?
ሶስቱ
ፓርቲዎች መሪዎች?
የሶስት ፓርቲዎች መሪዎች የጁላይ ፎርም ሲያከብሩ ጠርተውን ጥሪ ነበረን። እዚያ ላይ እድል አግኝተን አነጋግረን
በአሜሪካ የነጻነት ቀን በዓል ላይ
አነጋግረናቸዋል። እሳቸው የሰጡን መልስ ምንድን ነው? የፕሬዚዳንት ኦባማ መምጣት ሴኪሪቲውም ሆነ ሌላው ፕሮግራሙ በሌላ እጅ የተያዘ እንጂ
የደህንነቱ ጥበቃውም ሌላውም በሌላ አካል የተያዘ
እንጂ በእሳቸው ቁጥጥር ስር ስላልሆነ እኔ አቀርባለሁ ግን ይህን አደርጋለሁ የሚል ቃል ልገባ አልችልም ከኔ ውጭ ስለሆነ የሚል ሰጥተውናል። ፕሬዚዳንት ኦባማም ይህንን ተግንዛቤ ውስጥ ወስደው የተቃዋሚ ሶስቱም ብቻ ሳይሆን ሁሉንም የተቃዋሚ ፓርቲዎች እድል ሰጥተው ያነጋግራሉ የሚል እምነት አለኝ።
ግን እስካሁን ያሉት ምልክቶች ያንን የሚያሳዩ ናቸው? አቶ አበባው ተቃዋሚዎችን ሊያናግሩ እንደሚችሉ ምልክቶች እያያችሁ ነው? እስካሁን ያታዘቡትን ያዩትን ይንገር።
የለም፣ ፕሬዚዳንት ኦባማ ለምን እንደሚመጡ አናውቅም። ግን እዚህ ላይ መንገር የምፈልገው እኔ እሳቸው መጥተው በጸጥታ ላይ ብቻ ተነጋግረው የሚሄዱ ከሆነ ትልቅ ስህተት ሊፈጽሙ ይችላሉ። እዚህ መጥተው የኢትዮጵያን ሰብአዊ መብት አያያዝ፣ የኢትዮጵያን ሁኔታ፣ ኢትዮጵያ ወደ መጥፎ አቅጣጫ እየሄደች ይመስለኛል። ስለዚህ እሳቸው መጥተው ወደ መጥፎ አቅጣጫ እንዳትሄድ የገዥውን ፓርቲ መክረው ዘክረው ሊሄዱ ይገባል የሚል እምነት አለኝ እና ነገር ግን እስካሁን ድረስ በምንም ታምር ይህንን የሚያሳይ ሁኔታ የለም። የተዳፈነ ነው። አሁን
ከፕሬዝዳንቱ ጋር የመገናኘት ጥያቄ ያቀረበው ሌላው ተቃዋሚ ፓርቲ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ነው። የወቅቱ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ እንደሚሉትም ጥያቄያቸው ምላሽ አላገኘም። ፕሬዝዳንቱ በአዲስ አበባ ቆይታቸው ተቃዋሚዎችን እንደማያነጋግሩ ግልጽ እየሆነ መጥቷል ባይ ናቸው ፕሮፌሰር በየነ።
ዝግ ነው። እኔ እንግዲህ ካለኝ ልምድ ከዚህ በፊት ከፕሬዝዳንት በመለስ ብዙ የአሜሪካን ባለስልጣኖች መጥተው እዚህ ያለውም ዲፕሎማቲክ ጽህፈት ቤታቸው ኤምባሲው በሚመቸው ሁኔታ እያገናኘን እኛም መረጃ እየሰጠን የማክሰው ነኝ። ስለዚህ የዚህ አይነት እድል ቢኖር እስካሁን ድረስ አንድ ጥቆማ ይደርሰን ነበር። በዚህ መልክ በዚህ አይነት ቦታ እንደዚህ የምል ከዛሬ ድረስ ምንም ፍንጭ ባለማግኘታችን ሳምንት ያለፈው ደብዳቤ ግልባጩ ነው። ስለ ግንኙነት ከፕሬዝዳንቱ ጋር የማገናኘት ቀርቶ ስለ ደብዳቤያችን ይዘት እንኳን ከኛ ጋር መነጋገር ለመፈለጋቸው እስካሁን ምንም ፍንጭ አላገኘንም በኤምባሲው በኩል። ያ ማለት እንግዲህ ዲፕሎማሲው ከዚህ በፊት እንዴት እንደሚሰራ ከማወቅ የተነስቼ የሚተነብየው እድል የሚሰጡ ነው አይመስለኝም። ስርዓቱ ኦልሬዲ አጥሯቸዋል። እንግዲህ ፕሮግራም አውጥቷል። ይሄ መንግስት ማሳየት የሚፈልገውን ብቻ አይተው እንዲሄዱ ቅድመ ዝግጅት የተደረገና በእጅጉ አሳዛኝ ይሆናል ጉብኝታቸው የሚል ፍርሃት ውስጥ ነው ያለሁት። በቂ ጥቅም ያገኝበታል ወይ የኢትዮጵያ ህዝብና የኢትዮጵያም የፖለቲካና ኢኮኖሚያዊ ሁኔታ በእኚህ እውቅና ወሳኝ ሚና ሊጫወቱ በሚችሉ ፕሬዚዳንት ጉብኝት ምክንያት አገራችንና ህዝባችን ይጠቀማሉ የምንለው ስጋታችን በተለይም በአሁኑ ጊዜ ኢህአዴግ ብቻዬን ነው ጨምድጄ ይዤ እንደፈለግኩ ነው የሚመራው ብሎ በቆረጠበት ጊዜ፣ የብዙሀን ፓርቲ ተሳትፎ ዜሮ ከዜሮ በታች በወረደበት ጊዜ እኚህ ፕሬዚዳንት ከእናንተ ጋር የምንቀጥለው እንደዚህ ከሆነ ነው አለዚያ ከመሪሃችን ጋር አይሄድም ብለው ቁርጥና ፍርጥም ያለ ምክር ሰጥተው ይሄዳሉ ወይ የምለው መተንበይ ያቸገረ ነው። ወይስ አስተናጋጆቻቸውን አስደስተው አመካሽተው የሚሄዱ ከሆነ ይሄ ከፍተኛ የሆነ አደጋ ነው ለኢትዮጵያ ህዝብ ተስፋ።
እዚህ ላይ ግን ፕሮፌሰር ለምሳሌ አሁን እናንተ ይሄንን ትላላችሁ ተቃዋሚዎች ማለት ነው። ነገር ግን ሌሎች ወገኖች ደግሞ ፕሬዝዳንቱ መምጣታቸው ጥሩ ነው ደስ ይለናል፣ ግን ይሄ ሉዓላዊ ሀገር ነው የራሱ መንግስት ያለው የራሱ ህገ መንግስት ያለው እና ምንም አይነት የውጭ ጫና አያስፈልግም እንደዚህ አይነት አስተያየቶች ተቀባይነት የላቸውም ይላሉ ነው ለምሳሌ እነሱ። እንደው እናንተ አስተያየት ከዚህ አንጻር
በኢትዮጵያ ውስጥ ነጻነት ማለት የህዝቦች ነጻነትና ሁሉ መስፈላጊ የሆኑ ሰብአዊ ሁኔታዎች ይሁን መሆን ዓለምን ሁሉ መመለከት ነው። ግሎባላይዜሽን ይባላል እኮ ይሄንን የሚሉ ሰዎች ደግሞ ዓለም በኢኮኖሚውም በሌላውም የተሳሰረች ነው ያሉም ደግሞ ያወራሉ አይደል። ስለዚህ የዲሞክራሲ የሰብአዊ መብት መልካም አስተዳደር ጥያቄ ኢትዮጵያ ውስጥ የኢትዮጵያ ብቻ አይደል የዓለም ጠቅላላው ነው ሰላም ፈላጊ ዲሞክራሲ የሆኑ አገሮችን ጉዳይ ነው። ከዚያም ደግሞ አሜሪካን በታሪክ አጋጣሚ ዓለም ውስጥ ጎልታ ምትታይና የዚህን አይነት ሁኔታዎች ለማመቻቸት ጥረት ምታረግ ምትጠቀመውም ከዚህ አይነት ኢትዮጵያን ከመያል ከ90 ሚሊዮን በላይ ያለው ህዝብና ስትራቴጂካሊ የተቀመጠ ይሄው በዚህ በሴኩሪቲም ጉዳይ በሌላ ሌላውም ልትተባበር አቅም ያላት አገር መሆኗ በኢትዮጵያ ውስጥ የህዝብን ይሁንታ ያገኘ መንግስት መኖሩ ጉዳይ ላይ ጥቅም አላት። ስለዚህ ሉዓላዊ ነን ምናምን ተብሎ ዲክቴተር ወማን ማንባገነን ህዝቡን ዝም ብሎ እንደፈለገ የሚያርድ የሚፈጭ የሚያስር ማለት እኮ አንድ ግሎባል እንትን ነው ከተባለ አንድ የሰውነት ክፍል እየበሰበሰ ስግደለም ያጣት ስለሆነ ተብሎ አይኖርም።
የፊታችን እሁድ አዲስ አበባ እንደሚገቡ የሚጠበቁት የአሜሪካው ፕሬዝዳንት ባራክ ኦባማ ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንደዚሁም ከአፍሪካ ህብረት ኮሚሽን ሊቀመንበር ዲላሚኒ ዙማ ጋር የሁለትዮሽ ውይይት ያደርጋሉ። ከተቃዋሚ ፓርቲ መሪዎች ጋር ስለመገናኘታቸው ግን እስካሁን ይፋ የተደረገ ፕሮግራም የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የፌዴራሉ መንግስት የአዲስ አበባን ማስተር ፕላን ይፋ ሲያደርግ በሀገሪቱ ውስጥ ባሉ ዩኒቨርሲቲዎች የሚማሩ የኦሮሞ ተማሪዎች ማስተር ፕላኑን ተቃውመው አደባባይ መውጣታቸው ይታወሳል። ይህንንም ተቃውሞ ተከትሎ በርካታ የኦሮሞ ተማሪዎች ለእስር መዳረጋቸውንና ጉዳያቸው በፍርድ ቤት እየታየ መሆኑን፣ አስላን ሐሰን የተባለ ተማሪም በእስር ላይ ያለ ሕይወቱ በድብደባ አለፈ መባሉን ጠቅሰን መዘገባችን አይዘነጋም። ቀደም ሲል ደግሞ አዲስ ስታንዳርድ የተባለ መጽሔት ፎቶግራፋቸውን አስደግፎ ያወጣውን ዘገባ መሰረት በማድረግ ከነዚህ እስረኞች መካከል ስድስቱ መለቀቃቸውን ዘግበናል። ነገር ግን ይህ ዘገባ በከፊል የተሳሳተ መሆኑን ከእስረኞቹ ጋር ቀደም ሲል ታስሮ የነበረና ባደረገው ክርክር ከእስር የተለቀቀው ተማሪ ተውፊቅ ረሺድ ለዘጋቢያችን ለመለስካቸው አማሃ ማብራሪያ ሰጥቷል።
መቼና እንዴት ነው ስቴት አስተራጩ?
እኛ የታሰርነው ያኔ ማስተር ፕላን በተካሄደበት ጊዜ ነው። አምና 2006 ማዚያ ውስጥ ማለት ነው። እሱ ማስተር ፕላን ህዝቡን የመፈናቀልና የኦሮሞ ህዝቡን የራሱ መሬት በማሳጣትና የስደተኛና ለረሃብ የሚያጋልጥ ነው ብለን እኛ የተቃወምነው። የታሰርነው ስለ ማስተር ፕላኑ ጉዳይ ነበረ። የማቱን ፊት ተገትራችሁ ቆማችኋል በማለት ነበር ምርመራው ሲካሄድ ለሁለት ቀን ነው ማከለው የተደረገብን። ግን በኋላ ላይ ቀየሩትና የኦሮሞ ነጻ አውጪ ግንባር ወይም ኦነግ አባል ናችሁ በማለት ቀየሩት ምርመራውን።
ለመሆኑ መቼ ነበር የተፈታው? ያፈታቱን ሂደት ትነግረኛለህ?
የተፈታሁት ሰኔ 15 ነበረ። ፍርድ ቤቱ አይቶ ቀረበበትን መረጃ አስተባብሏል በማለት እኔን አሰናብቶኛል።
የቀረበብህን ማስረጃ ሁሉ የአቃቤ ህግን ክስ በሙሉ ባቀረብከው ማስረጃ አስተባብለህ መከላከል ሳያስፈልግ ነጻነት ተብለን ያወጣው
አይደለም? መጀመሪያ አቃቤ ህግ እኛን በከሰሰል ጉዳይ ላይ አንድ የሰውና ሌላ 27 ቃል ነበረ ለማስረጃነት ያቀረበው። እሱን ካየ በኋላ ነው ፍርድ ቤቱ መከላከል ትችላላችሁ ተከላከሉ ተብለን እኔም 6 የሰው መከላከያና 2 የሰነድ አቀረብኩ። አንደኛ ተከሳሹ አብዲ ከማል የ4 የሰውና የሰነድም አቀርቦ እኔ ደግሞ በትክክል አስተባብሯል በማለት አብዲን ወይም አባ አንደኛ ተከሳሹን ከማለት ጥፋተኛ ነው በማለት ከኔ ስር አስቀሩትን እናሰናበቱኝ።
በአሁኑ ጊዜ ፍርድ ቤት ጉዳያቸው እየታየ ያሉ ሌሎች የታሰሩ ልጆችም ታውቃቸዋለህ? ተፈተዋል ተብሎ ባለፈው ጊዜ በእኛም ዘገባ ተዘግቦ ነበረ። ትነግረኛለህ እነማንማ እንደሆኑ?
መጀመሪያ ሲያዙንን እዛ ማዕከላዊ ነበር ወደ 23 ሆናለን ብዛታችን። ከነዛ ተጣርቶ በሁለት መዝገብ ነው ተከሰን ይር ነው የአብዲ ከማል መዝገብና የነ ኒሞና ወይም አበበ ርጌሳ የሚባሉ መዝገብ በሁለት መዝገብ ነው የተከሰስ ነው። መጀመሪያው መዝገቡን አንደኛ ተከሳሽ አብዲ ከማልና እኔ ባለፈው በእናንተ መዘገባ ላይና ሌላ ዘገባ ላይ ተፈቱ ብሎ የተወራው የነ ኒሞና ርጌሳ ስር ያሉት ናቸው ተፈቱ ያሉት። ግን አልተፈቱም እነሱ ነበሩ
አሉ። አዱኛ ከሱ አበበ ርጌሳ ለንጌሳ ለማዩ መገረሳ ወርቁ ቢልሱማ ደመና ናቸው እነዚህ?
አዎ ከነሱ አንደኛ ተከሳሹ ኒሞና ወይም አበበ ርጌሳ ነው። ሁለተኛ መገረሳ ወርቁ ነው። ሶስተኛ አዱኛ ኬሶ ነው። አራተኛ ቢልሱማ ደመና ነው። አምስተኛ ተሻለ በቀለ ገርባ ይባላል። ስድስተኛው ደግሞ ለንጌሳ ለማዩ ነው።
አሁን ታዲያ ፍርድ ቤት ጉዳያቸው ተይዞ ያሉ በምን ምክንያት ነው እስካሁን አላለቀም ማለት ነው ጉዳዩ ወይስ ምንድን ነው?
የእነሱ ጉዳይ መጀመሪያም ትንሽ ከኛ ክስ ከሁለተኛ መዝገብ ሲከሰሱ እነሱ ወደ 2 ወር ገደማ ነበረ ወደ ከኛ ኋላ የተከሰሱት። ግን ተከሰው ልክ እንደቀረበ መቃወሚያ ምናምን ነበራቸው። መቃወሚያው ጨርሶ ግን ወደ ጥቅምት ነው ዳር አካባቢ ብይን ሰጥቶ ምስክር ይሰማ ተብሎ ነበረ። ምስክር እነሱ ላይ ሲሰማ መጀመሪያ የነበራቸው ቀጠሯቸው ሳይደርስ በመሀል አቋርጠው ጠሩትና እዛ ከእነሱ ውስጥ ድሬዳዋ አረማ ዩኒቨርሲቲ የሚማር ኒሞና ጫሊ የሚባል ነበረ ማዕከላዊ ከኛ ጋር እሱም ታስሮ ነበረው። እሱ ምስክር አሰሙባቸው። ሌሎቹን ደግሞ አመጣለሁ ብሎ ነበረ እሱ ቃቢጉ እሱ ላይ ለማሰማት ምስክር። ሁለተኛ ጊዜም ምስክሮቹ አልቀረቡባቸውም። ባለፈው ደግሞ በ15 ነው የተፈታው ሰኔ 15 ማለት ነው። ሌሎቹን ከአረማያ ካሽፋ መሀመድ የምትባልና አንድ አብዲ አባት እሱ መማለቀው መጥቶ ነበረ እነሱ ላይ ለምስክርነት። እነሱ ሁለቱ የመጡ በዋናኝነት መገረሳ ወርቁ ላይ ነበረ። መገረሳው ላይ አንድ የካሽፋ መሀመድን ካሰማ በኋላ አቃቢጉ ሌላው ይበቃኛል በማለት አልፏል። ሌላው የእነሱ ላይ ቀረበው ብልሱማ ጎንፋና ሌላ ኢየሩሳሌም የአባት እሱ መማለቀው እሱም የጅማ ነው የአረማ ዩኒቨርሲቲ ሎው አምና ተመራቂ ነበረ። እነሱ አልቀረቡ። አሁን በእነሱ ጉዳይ ነው ታስሮ ይቀርቡ ብሎ ብይን ሰጥቶ ነበረ ፍርድ ቤቱ በሰኔ 15 በዚህኛው ወር ለ13 የተቀጠረው ማለት ነው። ትላንትና ማሙ ቀርበው እነሱ ምስክሮቹ ስላልቀረቡ ታስሮ ይቀርቡ በማለት ለዛሬ ነበር የተቀጠሩት። ግን ዛሬ መቀረብ ስላልቻሉት ለ30 ተላልፏል በዚህኛው ወር ማለት ነው።
በጣም አመሰግናለሁ። እንኳን ቀና እንግዲህ አንተ።
አሜን አሜን አሜን።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በአፍሪካ በኢትዮጵያና ኬንያ የሚያደርጉት ጉብኝት አንዱ አካል የንግድና መዋለ ንዋይ ግንኙነት ነው። ዩናይትድ ስቴትስ ከኢትዮጵያ ጋር በኃይል ልማት፣ ግብርና፣ ንግድ፣ ጤናና ሌሎች ዘርፎችም ለመተባበር የሚያስችሏት ፖሊሲዎችን ቀይሳ ተግባራዊ እንቅስቃሴ ከጀመረች ቆይታለች። ፕሬዚደንት ባራክ ኦባማ በኢትዮጵያ ጉብኝታቸው ከጸጥታና ደህንነት እንዲሁም ከዲሞክራሲ ተቋማት ግንባታ ባሻገር የምጣኔ ሀብት ግንኙነት ላይ ያተኩራሉ። የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዘር ከ30 ዓመታት በላይ በዓለም ባንክና ሌሎች ዓለም አቀፍ ልማት ድርጅቶች የሰሩ ባለሙያ በእንግድነት ይዟል። ዶክተር አክሎግ ቢራራ በቅድሚያ የፕሬዝዳንት ኦባማን የኢትዮጵያ ጉዞ ወሳኝ አምሎች በማብራራት ይጀምራሉ።
የኢትዮጵያና የአሜሪካ ግንኙነት የኢትዮጵያ ሕዝብ እንደሚያውቀው የተመሰረተው አስተዋይ በነበሩት በአጼ ምኒልክና በፕሬዝዳንት ሮዝቬልት መካከል በተደረገው በ1903 ስምምነት መሰረት ነው። እንግዲህ የፕሬዝዳንት ኦባማን ጉብኝት የተለየ የሚያደርገው በስልጣን ላይ ያለ የአሜሪካ መሪ ኢትዮጵያን ሲጎበኝ የመጀመሪያ መሆናቸው ነው። ይሄ ታሪካዊ ያደርገዋል እና ታሪካዊ መሆኑን መዘንጋት የለብንም። መሄዳቸው እኔ እንደሚመስለኝ ጥቅሞችም ጉዳቶችም አሉት። አንዱ በጥቅሙ አንጻር በመናይበት ጊዜ የሚጎበኙት ኢትዮጵያን ነው። ኢትዮጵያን ሉዓላዊ ሀገር፣ አንድ ወጥ ሀገር መሆኗን የሚያሳይ፣ የአፍሪካ መዲና መሆኗን የሚያሳይ መሆኑ በጣም ጥሩ ነው። በሌላ በኩል ደግሞ ብዙ ኢትዮጵያውያን እንትን የሚሉት አገር ቤትም ያሉ የሚቆጩበት ምንድን ነው፣ ጉዳት ይኖረዋል። ምክንያቱም ሁለገብ የሆኑ ችግሮች ስላሉ እነዚህን ችግሮች እንዴት አድርገው ይመለከቷቸዋል የሚለው ጥያቄ በአእምሮዬ ውስጥ ይብላላል። ይህንን እንዲያው እንደ መግቢያ ሆኖ ለመንደርደሪያችን እንዲሆን ነው እና ወደ ንግዱና ወደ ኢንቨስትመንቱ ሄዳለሁኝ ከዚያ በኋላ።
መልካም። እንግዲህ በንግድና በኢንቨስትመንቱ እንነጋገር ከተባለ በየአመቱ ከ700 እስከ 800 ሚሊዮን ዶላር የሚሆን የምግብ እርዳታ በጤና በትምህርትና በሌሎች ዘርፎች ኢትዮጵያ ውስጥ እንዲውል የዩናይትድ ስቴትስ መንግስት ድጋፍ ይሰጣል። እንደው በአጠቃላይ ደግሞ በአፍሪካ ያለውን ብንመለከት የዩናይትድ ስቴትስና የአፍሪካ ድርጅቶች ተባብረው በመስራታቸው የውጭ መዋለ ንዋይ ፍሰቱ ባለፈው አመት ወደ 80 ቢሊዮን ዶላርስ ደርሷል። ይህንን ደግሞ ከቻይና ጋር ስናነጻጽር በእርግጥ ዩናይትድ ስቴትስ አንደኛ የአፍሪካ የምጣኔ ሀብት አፍሳሽ ብትሆንም የመዋለ ንዋይ አፍሳሽ ብትሆንም ቻይና በንግዱ ዘርፍ ከ200 ቢሊዮን ዶላርስ በላይ ነው አፍሪካ ጋር ያላት የንግድ ግንኙነት። እስቲ ይህንን እንመልከትና ፕሬዚደንቱ በዚህ ጉብኝታቸው ምን ሊያሳኩ ያስባሉ ይህንን ለማስተካከል ወይም ለማሻሻል?
መጀመሪያ ገንቢ ከሆነው የአሜሪካ አስተዋጽኦ ላይ ልጀምር። ምንም እንኳ በአገዛዝ ውስጥ አንገባም ብለው ቢናገሩም፣ በሰብአዊ መብቶች አንገባም ብለው ቢናገሩም፣ ነገር ግን ለሰብአዊ አገልግሎት ለሁማኒታሪያን እርዳታ ድጎማ የሚደረገው ድጋፍ ጠቃሚነት እንዳለው እኛ ኢትዮጵያውያን እናውቃለን። በታላቁ ረሀብ ጊዜ ያደረጉት አስተዋጽኦ ከፍተኛ ነበር። በየአመቱ የሚሰጡት ከ700-800 ሚሊዮን ድረስ የሚደርሰው ገንዘብ በአብዛኛው ለትምህርት፣ ለምግብ፣ ለጤና አገልግሎት የሚውል ነው እና በዚህ አንጻር በሚታይበት ጊዜ በሰው ኃይል ስልጣኔ አሜሪካ ለኢትዮጵያ ያደረገችው አስተዋጽኦ እጅግ በጣም ከፍተኛ ነው። በዚህ በኩል የሚመሰገን አስተዋጽኦ አድርጓል ለማለት ይቻላል አሜሪካ። እንግዲህ በንግድ በኩል ከኢትዮጵያዊ አንጻር በማይበት ጊዜ ቻይናዎችም ይሁኑ አሜሪካኖች በአፍሪካ ውስጥ ያላቸው ሚና እና መወዳደር ሳይሆን አከራካሪ የሚሆነው የአፍሪካ አህጉር እንደ አህጉርነቷ፣ አፍሪካውያን እንደ አፍሪካዊነታቸው፣ ኢትዮጵያውያን እንደ ኢትዮጵያዊነታቸው ምን ጥቅም ያገኛሉ ከሚለው ላይ ነው ለማተኮር የምፈልገው። እርግጥ ነው ቅድም እንዳሉት በንግድ በኩል በሚታይበት ጊዜ የአሜሪካና የቻይና መወዳደር እንዲያው በንግድ በኩል በ2011 ዓመተ ምህረት እንደ አውሮፓ 125 ቢሊዮን ነበር ከአፍሪካ ጋር የነበረው የንግድ ሂሳብ። የቻይና በዚያው አመት 166 ቢሊዮን ነበር። ከዚያ ቀጥሎ በ2012 99 ቢሊዮን ነው የአሜሪካ ከአፍሪካ ጋር ያለው። የቻይና ወደ 200 ቢሊዮን ደርሶ ነበር። በ2013 ወደ ታች እያቆለቆለ ሂዶ የአሜሪካ 85 ቢሊዮን፣ የቻይና ግን ጠምሮ ወደ 210 ቢሊዮን ደርሷል። አሁን የቻይና ፕሬዚደንት ባቀረቡት ስሌት መሰረት ከአፍሪካ ጋር የሚኖረው የንግድ ልውውጥ በ2020 ወደ 400 ቢሊዮን ይደርሳል የሚል ነው እና በንግድ በኩል ያለው የማያሻማ የቻይና ቀዳሚነት አለ። ደግሞ በኢንቨስትመንት በኩል ሲታይ ብዙዎቻችን የማናውቀው ቻይና አሜሪካን በልጣ ይሄዳለች የሚለው አከራካሪ ነው። እንዲያውም አሜሪካኖች በነዳጅ ዘይት በኩል፣ በጋዝ በኩል፣ ማዕድን በኩል የሚያደርጉት ኢንቨስትመንት በጣም ግዙፍ ነው። ከፍተኛ የሆነ አስተዋጽኦ እያደረጉ ነው በአፍሪካ ውስጥ። በኢትዮጵያ ውስጥ በሚታይበት ጊዜ በጣም ከፍተኛ የሆኑ እውቅና ያላቸው ድርጅቶች ይሳተፋሉ። ለምሳሌ ቦይንግ በአውሮፕላን በኩል፣ ኮካኮላ፣ ፔፕሲ ኮላ፣ ካተርፒላር፣ ጆን ዲር፣ ፕሮክተር አንድ ጋምበል፣ ጆንሰን አንድ ጆንሰን የመሳሰሉት ብዙ ድርጅቶች በኢትዮጵያ ውስጥ ይሳተፋሉ። ጀነራል ኤሌክትሪክ እንደዚህ የመሳሰሉት። ስለዚህ በኢንቨስትመንት በኩል ፕሬዚደንቱ፣ በንግድ በኩል ፕሬዚደንቱ ለአፍሪካውያን ለኢትዮጵያውያን የሚያስተላልፉት መልእክት ምንድን ነው የሚለውን እንደው ሳንሰላስለው እኔ እንደመስለኝ እንዲሁ ዝም ብሎ አፍሪካንን በቻይናና በአሜሪካ መካከል የምትሽከረከር አህጉር አድርጎ ማየቱ በጣም ጉዳት አለው። ይህን የምልበት ምክንያት እንዲያው የኢኮኖሚክ ታሪኩንም ብናየው አፍሪካውያን አሁንም ቢሆን የቻይናን አስተዋጽኦ የአሜሪካን አስተዋጽኦ በጣም ከፍተኛ የሆነ የኢኮኖሚና የፖለቲካ ጭነት ወይም ጫና የሚያደርጉ ሀገሮችንን አስተዋጽኦ በጣም ይጠራጠራሉ።
እስቲ በዘርፍ በዘርፍ እንመልከት።
እሺ፣
ቀዳሚው እንግዲህ በአፍሪካና በዩናይትድ ስቴትስ መካከል ንግድና የስራ ቁርኝትን ለመፍጠር እንግዲህ ባለፉት 15 ዓመታት ሲሰራ የቆየው ነጻ የሆነ የቀረጥና የታሪፍ ስምምነት አጎዋ አለ። አጎዋ እንግዲህ በስፋት ብዙ ለውጦችን ለማምጣት የቻለ የንግድ ስምምነት ቢሆንም ብዙ የሚቀሩት ደግሞ መሻሻል የሚገባቸው ጉዳዮች ያሉበት ህግ ነውና የአፍሪካ እሴት የተጨመረባቸው የግብርና ምርቶች ወደ ዩናይትድ ስቴትስ ገበያ የሚገቡበትን መንገድ እንመልከት። ምን ይመስላል አጎዋ? እስካሁን ባለፈው 15 ዓመታት ምን ጥቅም አስገኘ ለአፍሪካውያን ለአሜሪካውያንስ?
ዘገባው የሚያሳየው ምንድን ነው? 2008 ዓመተ ምህረት የኢኮኖሚው ቀውስ በመጣበት ጊዜ ጀምሮ ከዚያ ወዲህ ያለው በንግድ በኩል ያለው ተስፋ የዚህን ያክል በሚያመርቂ በሆነ ሁኔታ ከፍ እያለ አልሄደም ነው የሚለው። ነገር ግን ድሮ ወደ አሜሪካ ሊገቡ የማይችሉ ጥራጥሬዎች፣ ጨርቃ ጨርቆች፣ ሌሎችም ቡና፣ ይሄ ፕራይመሪ ኮሞዲቲስ የሚባሉት ጥራጥሬ እቃዎች ቀስ በቀስ በከፍተኛ ደረጃ ወደ አሜሪካ መግባት ጀምረዋል የሚል እንትን አለ። በዚህ በኩል በየገበያው ስንሄድ የምናያቸው የአፍሪካ ቁሳቁሶች አሉ። ስለዚህ አልሰራምም ለማለት አይቻልም።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። ለዛሬ በዚሁ እናበቃለን። ደህና ምሽት።
This program has come to you from the Voice of America, Washington.